የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ህዳር 4 2016 ዓ ም መሰናዶው ጀመረ። መንግስት በትጥቅ ትግል እንደማይሸነፍ የገለጹት ጠቅላይ ሚኒስትሩ የውይይት ጥሪ አቅርበዋል።
በክላሽ መንግስት ጋር አይቻልም። ካልተቻለ ከመነገዳደር ተቀምጠን መወያየት ይመረጣል። ወደዛ መሄድ ነው። እስክሪብቶ ክላሽን አንድ ጊዜ ይዞ በአንድ እጅ ውይይት በአንድ እጅ ጦርነት አስቸጋሪ ነው።
በዚህ ጉዳይ በምሽቱ ዘገባ አለን። በሌላ በኩል በቡሬ ወረዳ በታጣቂዎች ተፈጸመ በተባለ ጥቃት ሰዎች እንደተገደሉ ተገለጸና የሚለውና ሌሎች ዘገባዎችንም ይዘናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መሰናዶ በመምራት ኤደን ገረመው አብሬያችሁ ቆያለሁ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። ኢትዮጵያ ከቦይንግ 31 ጄት አውሮፕላኖችን ገዛች። ጋዛ ሆስፒታል ውስጥ ታጋቾች ነበሩ። የእስራኤል ጦር በቡርኪና ናቤ መንደር 70 ሰው ተጨፍጭፈዋል። የሚሉት ከዕለቱ ርዕሰ ወሬዎች ውስጥ ናቸው። ኢትዮጵያ ከቦይንግ 31 ጄቶችን ገዛች። የኢትዮጵያ አየር መንገድ 20 ማክስ 737 ሞዴሎችን ጨምሮ 31 አውሮፕላኖችን ከቦይንግ ለመግዛት ሰሞኑን ውል መግባቱን አስታውቋል። በአፍሪቃ አንጋፋውና ግዙፉ የኢትዮጵያ አየር መንገድ 21 737 ማክስ እንዲሁም 11787 ድሪም ላይነር አውሮፕላኖችን ሊገዛ ከቦይንግ ጋር መፈራረሙን ይፋ ያደረገው በዛሬው ዕለት ነው። አየር መንገዱ የዛሬ 4 ዓመት ከ8 ወር አካባቢ መጋቢት 1 2011 ዓ ም ከገጠመው የማክስ 8 አደጋ ወዲህ እየፈጸመ ያለው የአሁኑ የቦይንግ ግዢ ሲንግል አይል በሚባሉት አርበ ጠባብ ጀቶች ላይ ያለውን መተማመን መሻሻሉን እንደሚያሳይ አሶሲየትድ ፕሬስ ዘግቦበታል። ቦይንግ በበኩሉ ከአየር መንገዱ ጋር የደረሰውን ይህን ስምምነት የዋጋ ቅናሽ ሳይደረግ የተፈጸመ በአፍሪቃ ታሪክ ከፍተኛው የቦይንግ አውሮፕላኖች ግዢ ብሎታል። ከቢሾፍቱ የማክስ 8 አደጋ ማግስት በዓለም ዙሪያ ያሉ ማክስ 737 አውሮፕላኖች በሙሉ ከአየር ላይ ወርደው ለሁለት ዓመታት ያህል የትም እንዳይነሱና እንዳይበሩ ተደርገው ምርመራ ፍተሻዎችና ማሻሻያዎች ላይ መቆየታቸውም ይታወቃል። ኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ መስፍን ጣሰው ስለ አደጋው ሲናገሩ በትውስታችን ላይ አንዳች ጠባሳ ያኖረ ነው ብለውታል። በአውሮፕላኑ ላይ የነበረውን የንድፍ ጉድለት ቦይንግ ሙሉ በሙሉ ማረሙን ማረጋገጣቸውና በብቃትና በጥራቱ ላይም እምነታቸው መታደሱን አቶ መስፍን መግለጻቸውን የኤፒ ዘገባ አክሎ አስፍሯል። በአውሮፕላኑ የታየውን የዲዛይን ጉድለት ቦይንግ ሙሉ በሙሉ እንዲታረም ማድረጉን አረጋግጠናል። በመሆኑም በአውሮፕላኑ ብቃትና ጥራት ላይ ያለን እምነት ታድሷል ነው ያሉት። ጋዛ ሆስፒታል ታጋቾች ነበሩ አለ የእስራኤል ጦር ሰራዊት። ሐማስ ጋዛ የሕፃናት ሆስፒታል ስር የጦር መሳሪያ ማከማቸቱን ያሳያሉ ያላቸውን ቪዲዮና ፎቶግራፎች የእስራኤል ጦር ትላንት ሰኞ አውጥቷል። የእጅ ቦምቦችን፣ በፈንጂ የታጨቁ አጥፍቶ ጠፊ ሰደርያዎችን የሐማስ ተዋጊዎች እንደ ወታደራዊ እዝ ይጠቀሙበት ነበር ባለው ራንቲሲ የሕፃናት ካንሰር ሕክምና ሆስፒታል ስር አከማችቷል ያሏቸውን ጦር መሳሪያዎች ማግኘታቸውን የሰራዊቱ ቃል አቀባይ ሪር አድሚራል ዳንኤል ሀጋሪ ተናግረዋል። አዛዡ ያቀረቡት ቪዲዮ አነስተኛ ማድ ቤትን ጨምሮ አንዲት የመኖሪያ ቤት የመሰለች ክፍል ውስጥ በአቅራቢያው ወደሚገኝ የሐማስ የባህር ላይ ውጊያ አዛዥ መኖሪያ ቤት የሚወስድ መተላለፊያን ያሳያል። ቪዲዮ የተቀረጸበትን ስፍራና ወቅት በራሱ ማረጋገጥ አለመቻሉን ሮይተርስ በዘገባው ጠቁሟል። ሐማስና የጋዛው ሆስፒታል ባለሥልጣናት በበኩላቸው የጤና ተቋማት ለዚህ መሰሉ ወታደራዊ ዓላማ ውለዋል የሚለውን ውንጀላ አስተባብለዋል። የእስራኤል ጦር ይፋ ያደረገውን መረጃ አስመልክቶ ግን ከሐማስ የተሰጠ ምላሽ እስካሁን የለም። ዩናይትድ ስቴትስና ብሪታንያ በሐማስ ላይ አዲስ ማዕቀብ ጣሉ። ዩናይትድ ስቴትስና ብሪታንያ ሐማስ ባለፈው ወር በእስራኤል ላይ ያደረሰውን አስደንጋጭ ጥቃት ተከትሎ ቡድኑ ከኢራንና ከአጋሮቹ አንዱ ከሆነው የፍልስጤም እስላማዊ ጂሃድ የሚያገኘውን የገንዘብ ምንጭ ለማድረቅ የታለመ የሶስተኛ ዙር ማዕቀብ ጥለዋል። የዩናይትድ ስቴትሷ የገንዘብ ሚኒስትር ጃኔት የለን በዛሬው ዕለት በሰጡት መግለጫ ሁለቱ ሀገራት ሐማስ ለጭካኔ አድራጎቶቹ ማስፈጸሚያ የሚያውለውን የገንዘብ ማሰባሰብና የመጠቀም አቅሙን ለመንሳት ጥረት እያደረጉ ናቸው ብለዋል። የሐማስ አድራጎት ከፍተኛ ስቃይ ያስከተለና አሸባሪነት ለብቻው እንደማይከሰት ያሳየ ነው ያሉት የለን ከአጋሮቻችን ጋር በመሆን የሐማስን የገንዘብ መሰረቶችና የገንዘብ ድጋፍ ከውጭ የሚያገኝባቸው መንገዶች በመዝጋት ለክፋት ድርጊቱ ማስፈጸሚያ እንደ አዲስ የገንዘብ ማኛ የሚጠቀምባቸውን ዘዴዎች ጨምሮ በወሳኝ መልኩ እያመከን ነው ብለዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ማዕቀቡ ዓለም አቀፍ የገንዘብ ስርዓት በሐማስና አጋሮቹ ያለ አግባብ ጥቅም ላይ የሚውልበትን መንገድ ለመከላከል የታለመ ነው ብለዋል። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰዓቱን የዓለም ዜና ነው። የኬንያና የሱዳን መሪዎች ናይሮቢ ላይ ተወያይተዋል። ኬንያው ፕሬዚዳንት ዊሊያም ሩቶና የሱዳኑ የሽግግር ምክር ቤት መሪ ጀኔራል አብደልፋታ አልቡርሃን ናይሮቢ ላይ ተገናኝተው በሱዳንና በቀጠናው ጸጥታ ሁኔታዎች ላይ ተነጋግረዋል። ሱዳን ላለችበት ሁከት መፍትሄ እንዲፈለግና በአጠቃላይ ግጭቶችን ማስቆም በሚቻልባቸው ሁኔታዎች ላይ ለመምከር የምስራቅ አፍሪካ የጋራ ልማት ባለስልጣን ኢጋድ በአስቸኳይ ሰፊ የሰላም ሂደት ሁኔታዎችን እንዲያመቻችም አሳስበዋል። በሱዳኑ ጦር ብርቱ ነው በሚባለው ውትድርና ቀመሱ ቡድን መካከል ለሰባት ወራት ያህል እየተካሄደ ያለው ጦርነት ከፍተኛ ውድመት ማስከተሉም ተዘግቧል። ከግማሽ በላይ የሚሆነው የሱዳን ሕዝብ ለእርዳታ ጠባቂነት የተዳረገ ሲሆን ዳርፉር ውስጥም ከ20 ዓመታት በፊት ተካሂዶ ብዙ እልቂት እንዳደረሰው አይነት ግጭት እንዳያገረሽ ስጋት አሳድረዋል። በመጨረሻም በቡርኪናቤ መንደር 70 ሰው ተጨፍጭፏል። ሰሜናዊ ቡርኪና ፋሶ ውስጥ ሸማቂዎች ባለፈው ወር መጀመሪያ ላይ አድርሰውታል የተባለውን ጭፍጨፋ እየመረመሩ መሆናቸውን የአገሪቱ ባለስልጣናት ተናገሩ። በአንዲት መንደር ውስጥ ተፈጸመ የተባለው መደዳ ግድያ ሰለባዎች በአብዛኛው ሕፃናትና አዛውንት መሆናቸው ተገልጧል። በጭፍጨፋው የተገደለው ሰው ቁጥር 70 መድረሱን ባለስልጣናቱ ትናንት ሰኞ ቢያስታውቁም የአውሮፓ ሕብረት ግን 100 እንደሚደርስ ከትናንት በስቲያ ጠቁሞ ነበር። በአስሮች የሚቆጠሩ ቤቶች እንደተቃጠሉበት የተነገረው ጥቃት የተፈጸመው ዛኦንጎ በምትባል መንደር ውስጥ መሆኑን የተናገሩት አቃቤ ሕግ ሲሞን ጋኑ ተጠያቂው ማን እንደሆነ እስካሁን እንደማያውቁም አመልክተዋል። ሕግ አስከባሪዎች ሁለት ቀን ሙሉ ስለ ጥቃቱ ሌሎችን ሳያነቁ መቆየታቸውንና ምርማሪዎች ከአደጋው ቦታ የደረሱት ከአራት ቀናት በኋላ መሆኑን ጋኑ አመልክተው ቡድኑ ጉዞ ላይ ሳለ ጥቃት ተሰንዝሮበት እንደነበርም ተናግረዋል። ከአልቃይዳና ከአይሲስ ጋር ቁርኝት ካላቸው እስላማዊ ጽንፈኞች ጋር ለዓመታት እየተፋለመች ያለችው ቡርኪና ፋሶ በግጭቶች በሺዎች የሚቆጠሩ ሲገደሉ ከሁለት ሚሊዮን በላይ ሰዋም ተፈናቅሏል። ጂሃዳዊ ጥቃቶች የዛሬ ዓመት መስከረም ውስጥ ስልጣን በኃይል የያዘውን የአሁኑን ጁንታ ጨምሮ በሀገሪቱ ላይ ሁለት መፈንቅለ መንግስት ሰበብ ሆነዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
የሰማችሁት ከዓለም ዙሪያ የተሰባሰቡ ዜናዎችን ያቀረበላችሁ አሉላ ከበደ ነበር። አሉላ ከበደ ለዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽና ድረ ገጽ ላይ በቀጥታ እንድትከታተሉ እንጋብዛለን። መሰናዶውን በመምራት ኤደን ገረመው፣ ዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ኤልያስ አስማ አማረ ስርጭቱን በማቀናበር አባዮ ገበያ የዌብና ማህበራዊ ድረገጽ ፕሮዲሰራችን ሲሳይ አሸናፊና ግርማ ደገፋ የምስልና ድምጽ ቅንብሩን በመስራት ከመላው አሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። በኢትዮጵያ የሚንቀሳቀሱ የታጠቁ ኃይሎች መሳሪያቸውን አውርደው ወደ ውይይት እንዲመጡ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ጠቅላይ ሚኒስትሩ ዛሬ ማክሰኞ ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽ በሰጡበት ወቅት የትኛውም የትጥቅ ትግል የሚያደርግ ኃይል መንግስትን መገልበጥ አይችልም ብለዋል። የአማራና በትግራይ ክልሎች መካከል ያሉ አከራካሪ አካባቢዎችንም አስመልክቶ መንግስት በያዘው የህዝብ ውሳኔ አማራጭ ላይ ውይይት እየተደረገ መሆኑንም ተናግሯል። የተሻሉ ሊባሉ የሚችሉ ሌሎችም የመፍትሄ አማራጮች ካሉ በሩ ክፍት መሆኑን ነው ያስታወቁት። ጠቅላይ ሚኒስትሩ በቅርቡ ስላነሱት የባህር በር ጥያቄና ምላሽ እንዲያገኝ መንግስታቸው ስለሚከተለው አማራጭም ማብራሪያ ሰጥተዋል። ኬኔዲ አባተ ዝርዝር ዘገባ አለው።
ሰባላይ ለጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ከተነሱ ጥያቄዎች መካከል የአማራ ክልልን ወቅታዊ ሁኔታ የሚመለከት ይገኛል።
የአስቸኳይ ጊዜ አዋጅ ከታወጀ ጊዜ ጀምሮ በክልሉ የመጡ ያሉ ተጨባጭ ለውጦች ምንድን ናቸው? በተለይ ደግሞ ሰላምን ከማረጋገጥ አኳያ
ጠቅላይ ሚኒስትሩ ለዚህ ጥያቄ በሰጡት ምላሽ የአስቸኳይ ጊዜ አዋጁ በክልሉ አንጻራዊ ሰላም እንዳመጣ ተናግረዋል።
በጉልበት የክልል መንግስት እናፈርሳለን ብለው የተነሱ ኃይሎች ነበሩ። የክልሉ መንግስት የራሱ ሙከራ አድርጎ ሳይሳካለት ሲቀር በኢትዮጵያ ህገ መንግስት መሰረት ይህ ጉዳይ የፌዴራል መንግስቱ ገብቶ ሊያግዝ ይገባል የሚል ጥያቄ ቀርቦ በዚያው አግባብ የአስቸኳይ ጊዜ አዋጅ በእናንተ ጸድቋል። ይሄም አንጻራዊ ሰላም አምጥቷል። ይሄም የክልሉ መንግስት ከመፍረስ አደጋ ታድጓል። ነገር ግን የተሟላ ሰላም አልመጣም። ተጨማሪ ውይይት፣ ተጨማሪ ስራ ያስፈልጋል። ያን የነበረው ስጋት ተቀልብሷል። የተሟላ ሰላም እንዲመጣ ግን ተጨማሪ ስራ ያስፈልጋል።
በአማራና በኦሮሚያ ክልሎች ያሉ ግጭቶችን በሰላም ለመፍታት መንግስት ስላለው አቋምም ለጠቅላይ ሚኒስትሩ ጥያቄ ተነስቷል።
በአሁኑ ሰዓት በኦሮሚያና በአማራ ክልል አንዳንድ አካባቢዎች የተፈጠረው የጸጥታ ችግር በዘላቂነት መፍታት አለበት። ስለሆነም ይህ እጅግ በጣም ኋላ ቀር የሆነ የእርስ በርስ ግጭትና ትርምስ በአጠረ ጊዜ በሰላም እንዲቋጭ በመንግስት በኩል እየተሰሩ ያሉ ስራዎች ላይ ተጨማሪ መብራሪያ ቢሰጥ።
መንግስታቸው በኢትዮጵያ ላሉ ግጭቶች ተጠያቂ እንዳልሆነ የገለጹት ጠቅላይ ሚኒስትር አብይ አህመድ የትጥቅ ትግል ለሚያደርጉ አካላት የሰላም ጥሪ አቅርበዋል።
በተለያየ ቦታ ክላሽ አንግበው በየጫካው ላሉ ወንድሞቻችን እባካችሁን ሰላምን ናቅ አናድርጋት፣ ሰላምን እንጠብቃት፣ የምትሻለው እሷ ናት ነው መልሱ። ለምሳሌ ኦሮሚያ አካባቢ ያለውን ችግር ኦፌኮ የሚባል ፓርቲ በሰላማዊ መንገድ ከተማ ውስጥ ተቀምጬ በንግግር እታገላለሁ ካለ ሸኔን ከኦፌኮ ምን ይለየዋል? ኦፌኮን በሰላም የሚያታግል አገር ሸኔን በሰላም የማያታግል ሊሆን አይችልም። ወይም በአማራ አካባቢ ችግር አለ ማር የሚባለው ድርጅት ወይም አንድ ሌላ አብን የሚባል ድርጅት በሰላም መንገድ መታገል የሚችሉ ከሆነ ከዚያ ውጭ አማራጭ አለ ብለው የሚያስቡ ሰዎች ልክ እንደነሱ የሰላሙን ምርጫ ለመከተል የሚከለክላቸውም ነገር የለም። ጠብ መንጃ ማውረድና ሀሳብ መንጃ የሆነውን መያዝ ያስፈልጋል።
አክለውም በትጥቅ ትግል መንግስትን ከስልጣን ማውረድ አይቻልም ያሉት ጠቅላይ ሚኒስትር አብይ የታጠቁ ኃይሎች ጠመንጃቸውን አስቀምጠው ወደ ውይይት እንዲመጡ ጠይቀዋል።
አሁን በሚደረጉ ትግሎች ግራና ቀኝ መንግስት ማሸነፍ ይከብዳል። በክላሽ መንግስታት መጣል በዚህ ዘመን በዓለም ሁሉ የማይቻል በኢትዮጵያ ደግሞ በፍጹም አበደን አይቻልም። በክላሽ መንግስት መጣል አይቻልም። ካልተቻለ ከመነገዳደር ተቀምጠን መወያየት ይመረጣል። ወደዛ መሄድ ነው። እስክሪብቶ ክላሽም አንድ ጊዜ ይዞ በአንድ እጅ ውይይት በአንድ እጅ ጦርነት አስቸጋሪ ነው። ክላሻችን እናስቀምጥ፣ እስክሪብቶ እንያዝ፣ ሀሳብ እንያዝ፣ እንወያይ።
የኢትዮጵያ መንግስት በኦሮሚያ ክልል ከሚንቀሳቀሰው የኦሮሞ ነጻነት ሰራዊት ጋር ድርድር በማድረግ ላይ ቢሆንም በአማራ ክልል ያለውን ግጭት ለማቆም በይፋ የሚደረግ ድርድር ግን እስካሁን የለም። ጠቅላይ ሚኒስትሩ በዛሬው ማብራሪያቸው በትግራይና በአማራ ክልሎች መካከል ያለውን የአከራካሪ ቦታዎች ጥያቄ በዘላቂነት ለመፍታት መንግስታቸው ስለያዘው አማራጭም ተናግረዋል።
የፌደራል መንግስት በትግራይና በአማራ መካከል ዘላቂ ሰላም እንዲመጣ አንዱ ተረስቶ ሌላኛው አክርፎ ቀጣይ ግጭት እንዳይፈጠር ህዝብ ውሳኔ ማዕከል ያደረገ አካሄድ ብንከተል ጥሩ ነው ብሎ ያምናል። ይሄን ለሁለቱ ክልል አመራሮች በጋራ አወያይቷል፣ አቅጣጫ አስቀምጧል፣ እየሰራበት ይገኛል። ህዝቡን አወያይተናል፣ የህዝቡን ምላሽ እናቃለን። ነገር ግን ይሄ ምርጫ ይሄ መፍትሄ ብቸኛ ስላልሆነ የአማራና የትግራይ ምሁራን፣ የአማራና የትግራይ የሃይማኖት አባቶች፣ የአገር ሽማግሌዎች ተወያይተው ዘላቂ ሰላም የሚያመጣ መፍትሄ አለን ካሉ በደስታ እንቀበላለን።
ጠቅላይ ሚኒስትሩ ኢትዮጵያ ወደብ እንደሚያስፈልጋት በመግለጽ ከዚህ ቀደም ያነሱት ሐሳብ በተለያዩ አካላት ዘንድ በርካታ ጥያቄዎችን እየፈጠረ እንደሆነ በመጥቀስ ለተነሳላቸው ጥያቄም ሰፋ ያለ ማብራሪያ ሰጥተዋል። ኢትዮጵያ የወደብ ፍላጎቷን በኃይል ማሳካት እቅድ እንደሌላት በድጋሚ የገለጹት ጠቅላይ ሚኒስትሩ የባህር በር ጥያቄ ሲነሳ የሰሞኑ የመጀመሪያው እንዳልሆነ ማብራርተዋል።
ይሄ ጉዳይ አዲስ ጥያቄ አድርገው የሚያወሩ ሰዎችም አሉ። አሁን ነው አጀንዳ ነው ምናምን ይላሉ። አይ ቲንክ የባህር ኃይል ስንገነባ አልነበሩም መሰለኝ ሰዎች፣ ወይ ዩቱብ አልነበራቸውም። የባህር ኃይል ስንገነባ እኮ ሌላ አጀንዳ የለንም፣ ባህር እንፈልጋለን ነው። ግልጽ እኮ ነው አጀንዳው። ያኔ ዩቱብ ያልነበረው ሁሉ አሁን ዩቱብ ፈጥሮ ይሄ ጊዜያዊ አጀንዳ ነው ምናምን አጀንዳ ነው ቢል ትክክል አይደለም። ሁለተኛ ደግሞ የኤርትራን ሉዓላዊነት ለመዳፈር ነው የሚሉም አሉ። የማንንም ሉዓላዊነት የመንካት ፍላጎት የለንም፣ ማንንም የመውረር ፍላጎት የለንም። በቢዝነስ ህግ ግን የማያወላዳ ምርጫ እንፈልጋለን።
ከወደብ ጥያቄ ጋር በተያያዘ ሊፈጠሩ የሚችሉ ችግሮችን ለመቅረፍ ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግም ጥሪ አቅርበዋል።
ማንንም አንኖርም፣ የመውረር ፍላጎት የለብንም። ረሃቡ ሳይመጣ፣ ችግሩ ሳይመጣ፣ መከራው ሳይመጣ ተወያይተን መፍትሄ እናበጅ ነው ያለው። ችግሩ ከመጣስ ህግ አይሰራም። ያኔ ረሃብ ከመጣ ምን ህግ አለ? እኛ ምግብ ማስገባት ቸግሮን ከራበን የሚይዘን ህግ አይኖርም። ያገኘነውን በልተን ሰርቫይቭ እናደርጋለን። ይሄ የሰው ልጆች ሁሉ ባህሪ ነው። ያ ሳይመጣ ግን ቀድሞ መነጋገርና ህጋዊ መፍትሄ ማበጀት ጠቃሚ ይመስለኛል። የዓለም መንግስታትም ከዚህ አንጻር ትርፍ ጠይቀን ከሆነም አስተካክለው በህግ አግባብ መፍትሄ እንድናገኝ ማገዝ አለባቸው። ማራገብ ሳይሆን ማገዝ አለባቸው።
ኤርትራን ጨምሮ በቀይ ባህር ዳርቻ የሚገኙ የጎረቤት ሀገራትን በጎበኙባቸው ጊዜያት የወደብ ጥያቄን በተለያየ አጋጣሚ ማንሳታቸውንም ጠቅላይ ሚኒስትሩ አመልክተዋል። ሆኖም ለጥያቄው የተሰጣቸው መልስ ምን እንደሆነ አላብራሩም። ጠቅላይ ሚኒስትሩ ስለ ኢትዮጵያ የባህር በር ፍላጎት በይፋ የመጀመሪያውን ማብራሪያ በቅርቡ በሰጡበት ወቅት ጉዳዩ በድርድር እልባት ካላገኘ ወደፊት የግጭት መንስኤ ሊሆን እንደሚችል ጠቅሰው የኢትዮጵያ፣ የኤርትራ፣ የጅቡቲና የሶማሊያ መሪዎች እንነጋገር የሚል መልእክት ማስተላልፈው ነበር። ይኸው ንግግራቸው በተለይም ከኤርትራ ጋር ከሚታየው ውጥረት አንጻር የመወያያ አጀንዳ ሆኖ መቆየቱ ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
በመከታተል ላይ የምትገኙት ዋሽንግተን ዲሲ ከሚገኘው ስቱዲዮ 18 የሚተላለፍላችሁን የማክሰኞ ምሽት መሰናዷችንን ነው። ለዕለቱ ያዝነው አብይ ርዕስ ተጠናቋል። የትንታኔ መጽሔት ይቀጥላል። በቡሬ ወረዳ በታጣቂዎች ተፈጸመ በተባለ ጥቃት ሰዎች እንደተገደሉ ተገለጸ። በአማራ ክልል ምዕራብ ጎጃ ዞን ቡሬ ወረዳ ባለፈው ሳምንት ከአርብ ጀምሮ ተፈጸመ በተባለ ጥቃት ከአምስት በላይ ሰዎች እንደተገደሉ ከአካባቢው እየሸሹ ወደ ኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አሙር ወረዳ የተፈናቀሉ የሟች ቤተሰቦች ተናግረዋል። ጥቃቱ በፋኖ ታጣቂዎች ነው የተፈጸመው ሲሉ የገለጹት የአይን እማኞቹ ድጋፍ እንዲደረግላቸውም ጠይቀዋል። በቡሬ ወረዳ ያለውን የፋኖ አደረጃጀት እንደሚመሩ ለአሜሪካ ድምጽ የገለጹት ሻለቃ ጌታሁን በሬ የተባሉ ግለሰብ ድርጊቱን ኃይሎቻቸው እንዳልፈጸሙ ጠቅሰው ክሱን አስተባብለዋል። ድርጊቱ በፖለቲከኞች የተቀነባበረና የብልጽግና ፓርቲ ባደራጃቸው ፋኖች የተፈጸመ ነው ሲሉ ተናግረዋል። በጉዳዩ ላይ ከቡሬ ወረዳ የመንግስት ባለስልጣናትም ሆነ ከአካባቢ ነዋሪዎች መረጃ ለማግኘት ያደረግነው ጥረት አልተሳካም። ናኮር መልካ ተጨማሪ አለው።
በአማራ ክልል ምዕራብ ጎጃም ዞን ቡሬ ወረዳ በቆጫቦ የገጠር ቀበሌ ውስጥ ለብዙ ዓመታት ከነቤተሰቦቻቸው እንደኖሩ የገለጹት አቶ ተስፋዬ ሁንዴ ባለፈው ሳምንት አርብ ጥቅምት 30 ቀን 2016 ዓ.ም ፋኖ ናቸው ሲሉ በጠቀሷቸው ታጣቂዎች ጥቃት ከአምስት ሰዎች በላይ እንደተገደሉ ገልጸዋል። ፋኖዎች ባለፈው አርብ መጥተው ተኩሰውብን አካባቢያችንን አስለቀቁን። በተኩሱም ከፍ ያለው የሚባል ታላቅ ወንድሜና ሌሎችም ብዙዎችን ገደሉብን። ጥቃቱን የፈጸሙብን ደግሞ መሬቱ የኛ ነው ብለው ነው ያሉት። ከቡሬ ወረዳ ሶንቶማ ቀበሌ በጥቃቱ ቤት ንብረታቸውን ጥለው ወደ አሙሩ ወረዳ እንደሸሹና የሳምንት አራስ እንደሆኑ የገለጹልን እናት ደግሞ ለደህንነታቸው ስለሚሰጉ ስማቸው አየር ላይ እንዳይውል ጠይቀው እርዳታ እንዲደረግላቸው ተማጽነዋል።
አንገሩ ተርደንኮ
ከሳምንት በፊት ቅዳሜ ዕለት ወልጄ ባለፈው ሳምንት አርብ ደግሞ 5 ሰዓት ላይ ከቤት ወጣሁ። ለልጄ የማጠባውም ሆነ ለራሴ የምመገበው አላገኘሁም። ከባድ ችግር ነው የደረሰብን።
ለደህንነታቸው በመስጋት ስሜ አይጠቀስ ሲሉ የጠየቁ ሌላ ግለሰብም በጥቃቱ 14 ሰዎች እንደተገደሉ ጠቅሰው አምስቱን እንደሚያውቋቸው በስም ለይተው ዘርዝረዋል። አስራ አራት ሰዎች ናቸው የተገደሉት። ከእነርሱም የማውቃቸው ቻሎ ተስፋውን፣ ደሱ ገረማ፣ ሁንዴ ደበሎ፣ ዲቤ ከፋልና ከፋለ ሁሉ እቃ ይገኙበታል። ይህንን ያደረጉትም ፋኖ ይባላሉ። ተኮሱብን። ጥቃቱን የፈጸሙበትን ምክንያት የኦሮሞ ተወላጆች በአማራ ክልል ውስጥ መኖር የለባቸውም ከዚህ ይሂዱ ብለው ነው። ህዝቡ ግን ከቅማያቱ አንስቶ እዚያው ተወልዶ ያደገ ነው ያሉት። ጥቃቱ እንደተፈጸመ ከተገለጸበት ከቡሬ ወረዳ መንግስት ኃላፊዎችና ከአካባቢው ነዋሪዎች መረጃ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል በቡሬ ወረዳ የሚንቀሳቀሰውን የፋኖ አደረጃጀት እንደሚመሩ ለአሜሪካ ድምጽ ዘጋቢ በስልክ የገለጹልን ሻለቃ ጌታውን በሬ የተባሉ ግለሰብ ድርጊቱን ኃይሎቻቸው እንዳልፈጸሙ ጠቅሰው ክሱን አስተባብለዋል። ድርጊቱ በፖለቲከኞች የተቀነባበረና የብልጽግና ፓርቲ ባደራጃቸው ፋኖች የፈጸሙት ነው ብለዋል።
የዛኑ ቀን እኛ ሌላ ውጊያ ላይ ነው የነበርነው። ግን በአንጻሩ በዛኑ ቀን ደግሞ ይህ በብልጽግና ስርዓት ሰርጎ ገብ በማስገባት እዛ አካባቢ ያለውን ፋኖን ማህበረሰቡ እንዲጠላው፣ ከሌላው ብሔር ኦሮሞ እንዲጠላ፣ ሌላው አልፎም ሌላ ብሔር እንዲጠላ የተደረገ የግድያ ሙከራ የማፈናቀል ስራ ነው እንጂ በፋኖ አይደለም። ፋኖ የህዝብ ልጅ ነው። ማፈናቀል በፋኖ አደረጃጀት ላይ ፈጽሞ የተወገዘ ነው። ይህን አናደርግም፣ ትናንትም አላደረግንም፣ ዛሬም አናደርግም፣ ነገም አይፈጸም። እርግጠኛው ነው የምነግርህ። ፋኖ ነን የሚሉ ፋኖ ያልሆኑ ተከፋይ በብልጽግና የተደራጁ ገዢው ስርዓት ያደራጃቸው ኃይሎች እነዚህ ሰርጎ ገብ ብለን የምንጠራቸው እኛም የምንታገናቸው መንግስት ደግሞ የሚደግፋቸው ኃይሎች አሉ። በእነሱ የተፈጸመ ነው እንጂ በንጹሃን ፋኖ አሁን ላይ ለዚህ ብሎ በሚታገል ፋኖ ግን የተፈጸመ አይደለም።
ባለፉት ወራት መሰል ጥቃት አለመኖሩን ህጋዊ በሚሉት ፋኖ እንዳልተፈጸመ ማረጋገጫ አድርገው ያቀረቡት የፋኖ አደረጃጀት አመራሩ ይህንን በኦሮሞ ተወላጆች ላይ ያደረሱትን ለመያዝም እየሰራን ነው ይላሉ።
ይህ ጉዳይ እኛም በሰማን ጊዜ በጣም ተሰምቶን እታች ድረስ ጉዳዩንም በባለቤትነት አሁን እኛ ቀደም እንዳልኩ የሚያፈናቅልን የምንቃወም ከሆነ እዚህ ቦታ ላይ የደረሰውን ነገርም እያወገዝነን አሁን እኛም በሂደት ላይ ነን። ይህንን የፈጸመውን እታች ለማድረስ እኛም ስራ ላይ ነን። እንደውም አሁን ደወልክልኝ እንጂ ቅድም ከአንዳንድ ጓዶች ጋር ቁጭ ብዬ እየተነጋገርነን ነበር። ይህ ትክክል ያልሆነን ስራ የሰራን ኃይል መያዝ አለብን። በቃ በእርግጥ በመንግስት ነው የሚደገፈው። መንግስት አሁን እኛን እየወጋን ነው። የሚወጋን ኃይል ደግሞ ይህንን ሲሰራ ልክ ከምንዋጋው ኃይል ለይተን አናየውም በሚል ታች ድረስ ወርደን ይሄን ነገር ለመስራት ተዘጋጅተናል። ያንን ማሳያው ምንድን ነው? እኛ አሁን እነዚህ ሰዎች የሉም። በቃ ጉዳዩ ፈጸሙ የት እንዳሉ ማናቅም። ግን እኛ አድነንም ቢሆን አፈናፍነን መያዝ እንዳለብን ነው። ዋናው መያዝ ያለበት ግን እኛ ኦሮሞ ጠልም አይደለንም። ይሄን መስራት ካለብን እኮ ይሄን ውጊያ ከጀመረን 5-6 ወር ሊሆነን ነው። ለምንድን ነው ከዚህ በፊት ሄደን ጥቃት በአደባባይ ጥቃት ያልፈጸም ነው? ለምሳሌ እዚህ አካባቢ ላይ የታወቁ ፋኖ አደረጃጀቶች አሉ። በነዛ ከተፈጸመ እነሱም እኮ በስም ጠቅሰው ያውቁናልኛንም የከሌ ወከሌ የሚመራው ነው ይሉን ነበር። መጥቀስም ያልቻሉ ምንድነው በማይታወቁ ሰዎች ስለተፈጸመ ነው።
በቡሬ ወረዳ ደርሷል የተባለውን ጥቃት በተመለከተ ሻለቃ ጌታውን አላስተባበሉም። ነዋሪዎቹም ሆነ የፋኖ አደረጃጀቱን የሚመሩት ግለሰብ በሰጧቸው አስተያየቶች ላይ ሰዎች መገደላቸውንና መፈናቀላቸውን አረጋግጠዋል። ድርጊቱ በማን ተፈጸመ በሚለው ላይ የተለያዩ አቋሞችን አንጸባርቀዋል። በዚህ ጉዳይ ስሙ ከተነሳው የአማራ ክልል ብልጽግና ፓርቲ ምላሽ ለማግኘት ወደ ቅርንጫፍ ጽህፈት ቤቱ ኃላፊ አቶ ይርጋሲ ሳይ በስልክ ምላሽ እንዲሰጡን ያደረግነው ጥረት አልተሳካም። ተፈናቃዮቹ የሸሹበት የአምሮ ወረዳ ጆጅ ቀበሌ አስተዳዳሪ አቶ ሲሳይ ሚጀና በአንደኛና ሁለተኛ ደረጃ ትምህርት ቤት ውስጥ የተጠለሉትን ከ2800 የሚልቁ ተፈናቃዮችን ለመርዳት ጥረት እየተደረገ እንደሆነ አስታውቀዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸውን የሀገር ውስጥ ዜናዎች ለጥቂት ደቂቃዎች ገታ እናድርግና በዚህ በዩናይትድ ስቴትስ የህግ መወሰኛ ምክር ቤትና ከአሜሪካ ድምጽ ዋና ቢሮ እምብዛም ሳይርቅ እኛ ባለንበት በዋሽንግተን ዲሲ ማለት ነው በሺዎች የሚቆጠሩ ሰዎች ይሳተፉበታል ተብሎ የሚጠበቅ ትዕይንተ ህዝብ እየተከናወነ ይገኛል። በስፍራው የሚገኘው ሀብታሙ ስዩም የሰልፉን ይዘትና ተያያዥ ጉዳዮች ችን ሊያጋራን በቀጥታ የስልክ መስመር ላይ ይገኛል። እንግዲህ ወደዛው ነው በቀጥታ የምናልፈው። ተመልካቾቻችን ሀብታሙ እንደምን ዋልክ?
እንደምን ዋልሻል ኤደን? እንደምን አምሽታችኋል አድማጮቻችን እንዲሁም ተመልካቾቻችን?
ሀብታሙ እንግዲህ ይህ በዛሬው ዕለት የተጠራው ትዕይንተ ህዝብ በማን ነው እሱ የተጠራው? አላማውስ ምንድን ነው?
ኤደን አመሰግናለሁ። አድማጮችና እንግዲህ ተመልካቾቻችን ከኋላይ የብዙ ሺህ ሰዎች ድምጽ ስላለ አንዳንድ ረብሻዎች ቢኖሩ ለድምጽ ጥራቱ ይቅርታ አስቀድሜ መጠየቅ ፈልጋለሁ። እንደሚታወቀው የሐማስና የእስራኤል ግጭት ከተቀሰቀሰ 6 ሳምንታትን አሳልፈዋል። በእነዚህ ሳምንታት ውስጥ ጉዳዩ ከመካከለኛው ምስራቅ አልፎ የብዙ ዓለም ሀገራት መነጋገሪያ ሆኗል። የብዙ ዜጎችም የስሜት ግለት ምንጭ ሆኗል። በዚህ ምክንያት ደግሞ የተለያዩ ሰላማዊ ሰልፎች፣ ትዕይንተ ህዝቦች ይደረጋሉ። ዛሬ የተደረገው የዛ አካል ነው። ይህንን ትዕይንተ ህዝብ የጠራው የአይሁዶች ፌዴሬሽን በሰሜን አሜሪካ በተባለው ተቋም ስር የሚገኘው የአሜሪካ የዋሽንግተን ቀጠና አስተባባሪ ነው። የተጠራበት ዋነኛ ምክንያት ደግሞ ከእስራኤል ጎን መሆንን ለማሳየት እንዲሁም ደግሞ ግጭቱ ከተቀሰቀሰበት ቀን ጀምሮ እጅግ ጨምሯል፣ በዝቷል የሚባለውን ሴም ጠልነት ወይም ደግሞ የአይሁዶች ጠልነትን ለመቃወም እንደሆነ በአስተባባሪዎቹ በኩል ቀደም ባሉት ጊዜያት ተነግሯል። ከዚህ በተጨማሪ ደግሞ በሐማስ እጅ ውስጥ የሚገኙ ከ240 በላይ የሆኑ ታጋቾች ይለቀቁ ዘንድ ድምጽ ለመሆን እንዲሁም በመላው ዓለም ላይ የሚኖሩ አይሁዶች ላይ ያነጣጠሩ አይሁድ ጠል ጥቃቶች ይቆሙ ዘንድ እነዚህ በጠነትና በሰላም እንዲኖሩ መብታቸው ይከበር ዘንድ ለመጠየቅ እንደሆነ አስተባባሪዎች ቀደም ባለው ሰዓት ላይ አስታውቀዋል። ከጀርባዬ በርካታ ሰው ይገኛል። በግምት 65,000 ያክል ሰው ነው በዛሬው ትዕይንተ ህዝብ ላይ ይገኛል ተብሎ የሚጠበቀው። ሄደን
ሀብታሙ ስዩም እንግዲህ እኛም የቢሮአችን አቅራቢያ ስለሆነ ይህንን ነገር መታዘብ የቻልንበት ነው ሁኔታው። የዛሬው ሁኔታ ለየት ባለ መልኩ ወደ መስሪያ ቤታችን ስንመጣ መንገዶች በመዘጋታቸው የተለያዩ የመጓጓዣ አማራጮች እንድንጠቀም መገደዳችን የታወቀ ነው። ብዙ ሰዎች እንደሚሳተፉበት ይታወቃል። ተጨማሪ ደግሞ ታዋቂ ሰዎችም እንዳሉበት ነው የሚጠበቀው እና ዛሬ ንግግር እንዲያደርጉ የሚጠበቁ ሰዎች እነማን ናቸው? ንግግር አቅራቢዎች ውስጥ ስለነሱስ ምን አይነት መረጃ አለ?
ኤደን እንግዲህ በዛሬው በዚህ ትዕይንተ ህዝብ ላይ ከመላ አሜሪካ የተውጣጡ ሰዎች ናቸው እንደሚመጡ የተጠበቀው። የመጡትም በየብስና በአየር ትራንስፖርት ከመላው የአሜሪካ ግዛቶች የመጡ ከ60,000 በላይ ሰዎች እንደተሳተፉ ነው እየተነገረ ያለው። በዚህ ትልቅ ትዕይንተ ህዝብ ላይ ታዲያ ንግግር ያደርጋሉ ተብሎ የተጠበቁ አሁን እኔና አንቺ ንግግር ያደረጉ ሰዎች አሉ። የእስራኤል ፕሬዚደንት አይዛክ ሄርዞግ ከንግግር አቅራቢዎች መካከል አንዱ እንደሚሆኑ ቀደም ብሎ ተነግሯል። ከዛ በተጨማሪ ደግሞ የሲኤንኤን የፖለቲካ ጉዳዮች ተንታኝ የሆነው ቫን ጆንሰን ቀደም ብሎ ንግግር አድርጓል። እንዲሁም የህዝብ እንደራሴዎችና በአሁኑ ሰዓት በሐማስ እጅ ውስጥ የሚገኙ ታጋሽ ቤተሰቦችም ንግግር ያደርጋሉ ተብሎ ይጠበቃል። ቀደም ብለው የሚያደርጉት ንግግር አለ። እነዚህ ሰዎች በሐማስ እጅ ውስጥ በመሆናቸው ለህይወታቸው ምን ያህል አደጋች እንደሆነና መላ ቤተሰቡ በአጠቃላይ እያለፈበት ያለውን ስቃይም እነዚህ የታጋሽ ቤተሰቦች ለማጋራት ሞክረዋል። ቫን ጆንስም ቀደም ባለው ጊዜ ጥቅምት 7 በአውሮፓውያኑ ቀን የተከሰተውን ጉዳይ ከሽብር ጥቃት ጋር አያይዞ ለአሜሪካ ህዝብ ምን አይነት መልእክት እንዳለው፣ በአጠቃላይ ደግሞ የጸረ ሴማዊነት ጥቃቶች ላይ መደረስ ያለበትን አቋምም ጠቅለል አድርጎ ተናግሯል። ኤደን
ሀብታም፣ እንግዲህ አሁን አንተ ያለህበት ይሄ የዋሽንግተን ዲሲ ታሪካዊ ስፍራ የሚባለው ናሽናል ሞል ለትዕይንተ ህዝብ አዲስ አይደለም። ባለፉት ጥቂት ሳምንታት ወይም ደግሞ በቅርብ ጊዜያት የነበሩ ትዕይንተ ህዝቦች ምን ይመስላሉ? እስቲ ስለነሱም ጥቂት አጋራል።
እውነት ነው ኤደን፣ እንግዲህ ከስድስት ሳምንታት በፊት ይሄ ግጭት በሐማስና በእስራኤል መካከል ያለው ግጭት ከተጀመረ በኋላ ይሄን አሁን የሚገኝበት በአገረኛው አነጋገር ናሽናል ሞል የሚባለው ስፍራ በርካታ ሰላማዊ ሰልፎችን አስተናግደዋል። ግማሹ እስራኤልን በመደገፍ ነው፣ ሌላው ደግሞ ከፍልስጤማውያን ጎን በመሆን ከዛ ጎን ለጎን ደግሞ ለሰላም ብለውም ወደዚህ ቦታ ላይ ሰላማዊ ሰልፍ ያደረጉ ሰዎች አሉ። ከጥቂት ቀናት በፊት የፍልስጤማውያንን የሚደግፍ ሰልፍ በሺዎች የሚቆጠሩ ተደርጎበታል። እንዲሁም ደግሞ ራሳቸው ከአይሁዳውያን የሆኑ ሰዎች ደግሞ በእኛ ስም የሚደረግ የኃይል እርምጃ ይቁም በሚል የአሜሪካ የሕግ መወሰኛ ምክር ቤት እኔ ካለሁበት ጥቂት ሜትሮች ርቆ የሚገኝ ተቋም ነው፣ እዛ ውስጥም በመገኘት ድምጻቸውን አሰምተዋል። በመቶ የሚቆጠሩ ሰዎችም በቁጥጥር ስር መዋላቸው ይታወቃል። ይሄ ስፍራ እንግዲህ መሰል ትዕይንተ ህዝቦች ይደረጉበታል። ጉዳዩ ከመካከለኛው ምስራቅ አልፎ የመላ ዓለምን የልብ ትርታ የሚቆጣጠር እንደመሆኑ መጠን የዛሬውም ሰላማዊ ሰልፍ ወይም ትዕይንተ ህዝብ የመጨረሻ እንደማይሆን ገምታለሁ። እኛም እንግዲህ ያሉ ማናቸውንም ጉዳዮች እየተከታተልን ለአድማጮች ለተመልካቾች እናጋራለን። ሄደን ወደ አንቺ እንመለስ።
እሺ ሀብታሙ፣ እንግዲህ ስላደረስከን መረጃዎች እናመሰግናለን። አድማጭ ተመልካቾቻችን ለተከሰተው የምስል ጥራት መቆራረጥ ይቅርታ እንጠይቃለን። የቴክኒክ ችግር ነው። ወደ ተከታዩ መሰናዶ ነው የምንሻገረው። ግጭቶች ቢቀጥሉም በታንዛኒያው ድርድር ተስፋ እንዳላቸው የክልሉ ነዋሪዎች ተናገሩ። በፌዴራል መንግስትና በኦሮሞ ነጻነት ሰራዊት መካከል የተጀመረው ሁለተኛ ዙር የሰላም ድርድር በታንዛኒያ ዳሬ ሰላም እየተካሄደ ባለበት በዚህ ሰሞን በኦሮሚያ ክልል አንዳንድ አካባቢዎች ግጭቶች እንደቀጠሉ ነዋሪዎች ተናግረዋል። ከሰሜን ሸዋ ዞን ያያ ጉለሌ ወረዳና ከምስራቅ ቦረና ዞን ጎሮዶላ ወረዳ ለአሜሪካ ድምጽ አስተያየታቸውን የሰጡ ነዋሪዎች እንደገለጹት በአካባቢያቸው ግጭቶች እንደቀጠሉ ቢሆንም ድርድሩ ውጤት እንደሚያመጣ ግን ተስፋ ያደርጋሉ። ከድርድሩ ጋር በትይዩ የቀጠሉት ግጭቶችን አስመልክቶ ከክልሉ የጸጥታና አስተዳደር ቢሮ እንዲሁም ደግሞ ከፌዴራል መንግስት የኮሚኒኬሽንስ አገልግሎት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተያያዘ ዜና የፌዴራል መንግስቱ ከታጣቂው ኃይል ጋር እያካሄደ ያለውን ድርድር ይዘትና ዝርዝር ሁኔታዎች ለህዝብ ግልጽ እንዲያደርግ አምስት ተቃዋሚ የፖለቲካ ፓርቲዎች በጋራ ባወጡት መግለጫ ጠይቀዋል። ፀሐይ ዳምጠው ተጨማሪ አላት።
በኢትዮጵያ ፌዴራል መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ ዳሬ ሰላም ሁለተኛው ዙር የሰላም ድርድር የተጀመረው ልክ የዛሬ ሳምንት እንደሆነ ምንጮች ተናግረዋል። ይህም ሆኖ በአንዳንድ የኦሮሚያ ክልል አካባቢዎች አሁንም ግጭቶች እንደቀጠሉ የክልሉ ልዩ ልዩ አካባቢ ነዋሪዎች ይገልጻሉ። አቶ ገልገሉ በላኮ የጎሮዶላ ወረዳ ነዋሪ ናቸው። የሰላም ድርድር እንደተጀመረ ወሬው ከተሰማም ወዲህ ግጭቶች እንደቀጠሉ ናቸው ይላሉ።
በትናንትና ዕለት በወረዳችን ጎሮዶላና በሊበን ወረዳ አዋሳኝ ላይ የመከላከያ ኃይልና የኦሮሞ ነጻነት ሰራዊት ታጣቂዎች ሲታኮሱ ነበር። ህዝቡም በከፍተኛ ስጋት ውስጥ ነው። የሰላም ድርድሩ ተጀምሯል ሲባል እሰይ ከሰቆቃ ልንገላገል ነው ብለን ተደስተን ነበር። ነገር ግን ግጭቱ ቀጥሏል። ተስፋችን የሰላም ድርድሩ ስለሆነ በዚሁ መቋጫ ቢበጅለት እንላለን።
በምዕራብ ወለጋ ዞን ቤጊ ወረዳና በአጎራባች ወረዳዎችም ውስጥ ሲካሄዱ በነበሩት ከፍተኛ ግጭቶች አንጻራዊ ጋብታ ታይቷል እያሉት ደግሞ የወረዳው ነዋሪ አቶ ጋዲስ አኩማ ናቸው።
ወለጋ ታጅሩ አንገማቲን ቢሩ
ሰሞኑን ግጭቱ ቀዝቀዝ ብሏል። አሁን በተጀመረው የሰላም ድርድር መንግስትም ሆነ የኦሮሞ ነጻነት ሰራዊት የህዝቡን መከራ ተገንዝበው ሰላምን እንዲያወርዱ እናሳስባለን። ህይወት አስጠልቶናል ስናወራ እውነት አይመስልም። ነገር ግን የሰላምን ዋጋ የሚያውቀው ሰላምን ያጣ ነው። የድርድሩን ውጤታማነት ለመስማት በጉጉት እየተጠባበቅን ነው።
በሰሜን ሸዋ ዞን በያያ ጉለሌና አጎራባች ወረዳዎች ውስጥ አሁንም ውጥረቱ እንደቀጠለ የወረዳው ነዋሪ እንደሆኑ የጠቀሱት አቶ ተስፋዬ ገብሳ ገልጸዋል።
አሁን በእኛ ዞን በተለይም በያያ ጉለሌ ወረዳ ውስጥ ጦርነቱ ቀጥሏል። በፊት በኦሮሞ ነጻነት ሰራዊት ተይዛ የቆየችው የወረዳው ሁለተኛ ከተማ ዳለት ትላንት ሰኞ ግን በመከላከያ ተይዛለች። አንዱ ሲመጣ ሌላው አካል ቦታ ይቀይራል። ግራ የሚያጋባ ነገር ነው። የሰላም ድርድሩ እንዲሳካ እኛ እንደየእምነታችን ጸሎት ይዘናል። ጦርነት በጣም ሰልችቶናል፣ መሮናል። ሁለቱም ተደራዳሪዎች ህዝቡን ቢያስቀድሙ ላለሁ።
ነዋሪዎቹ በክልሉ አንዳንድ አካባቢዎች ግጭቶች አለመቆሙን ቢናገሩም በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በዳር ሰላም እየተካሄደ ያለው ድርድር አዎንታዊ ለውጥ እያሳየ እንደሆነ ለአሜሪካ ድምጽ ቅርበት ያላቸው ምንጮች እየተናገሩ ይገኛሉ። የኦሮሞ ነጻነት ሰራዊት ተደራዳሪ ቡድን በዋና አዛዡ ጃልመሮ ወይም ኩምሳ ድሪዋ እና በምክትላቸው ጃልገመቹ አቦዬ የሚመራ ሲሆን ከመንግስት በኩል ደግሞ በጅምሩ ላይ እንደነበሩ ከተገለጹት ሁለት ጀነራል መኮንኖች ጋር የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን እና የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ድርድሩን ከትናንት በስቲያ እንደተቀላቀሉ ምንጮቻችን ጠቅሰን መዘገባችን ይታወሳል። የፌደራል መንግስቱም ሆነ የኦሮሞ ነጻነት ሰራዊት ድርድሩ ስለሚገኝበት ደረጃ እስካሁን የሰጡት መግለጫ የለም። ይህንኑ መነሻ በማድረግ መግለጫ ያወጡት አምስት ተቃዋሚ የፖለቲካ ፓርቲዎች ማለትም የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ኢያፓ፣ የአማራ ጊዮናዊ ንቅናቄ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና እናት ፓርቲ የድርድሩ ይዘትና ሂደት በዝርዝር ለህዝብ እንዲገለጽ በትናንትና መግለጫቸው ለመንግስት ጥሪ አቅርበዋል። አቶ ዳዊት ብርሃኑ የእናት ፓርቲ የህዝብ ግንኙነት ኃላፊ ናቸው።
መንግስት አሁን ላለው ተጨባጭ የሀገራችን የፖለቲካ ችግር መፍትሄ አድርጎ መውሰድ ያለበት ሁሉን አቀፍ ግልጽ እና በአግባቡ የሚመራ ፖለቲካዊ ድርድርን ብቻ ነው የሚል ነው። ይህንን እንድንል ያደረገን ከቅርብ ጊዜ ጀምሮ በሀገራችን በደንብ እንደምናስተውለው በጎንዮሽ ባለስልጣናት ብቻ እርስ በርስ እየተጠራሩ የሚያደርጉት ድርድርና ስምምነት ለሀገራችን ተጨማሪ ሰቆቃና ችግር ይዞ እየመጣ እንጂ በዘላቂነት መፍትሄ እንዲያስገኘ እንዳልሆነ ከግምገማችን በመረዳት ነው። አሁን መንግስት በቅርቡ ከኦሮሞ ነጻነት ሰራዊት ጋር በእርግጥ ይፋ አድርጎ በሚዲያ ባይናገርም የተለያዩ የመረጃ ምንጮች እንደሚጠቁሙት ታንዛኒያ ላይ በተመሳሳይ መልኩ ኦሮሞ ነጻነት ሰራዊት ጋር ከመጋረጃ ጀርባ ድርድርና ውይይት እያደረገ መሆኑን ሰምተናል። እንዲህ ያሉ ጎንዮሻዊና ከመጋረጃ ጀርባ በድብቅ የሚደረጉ ድርድሮች ሳይሆኑ የሀገራችን ተጨባጭ የፖለቲካ ችግሮች የሚፈቱት ሁሉን አቀፍ ግልጽና በአግባቡ የሚመራ ድርድር ብቻ ነው።
የኦሮሞ ነጻነት ሰራዊት ከኢትዮጵያ መንግስት ጋር የጀመረውን የሰላም ድርድር በበጎ እንደሚያየው ኦላ ገልጸው በኦሮሚያ ክልል ውስጥ እየተካሄደ ያለውን ግጭትና ሁከት በውይይት ለመፍታት መድረኩን እንደ ዋና አጋጣሚ መወሰድ እንዳለበት በአጽንኦት አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በሶማሊያ ዶሎ አውራጃ የተከሰተው ከባድ ጎርፍ ነዋሪዎች ቤታቸውን ጥለው እንዲወጡ አስገድዷል። ጎርፉ ከፍተኛ የምግብ እጥረት እንዲከሰትም አድርጓል። ከሮይተርስ ያገኘነውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል።
አንዳንድ ቤተሰቦች ለደህንነታቸው ሲባል ለአገር ውስጥ ተፈናቃዮች በተዘጋጀው መጠለያ እንዲያርፉ ተደርጓል። አንዳንዶች ደግሞ የቀሩ ንብረቶቻቸውን ለማዳን ሲሉ እዛው በጎርፍ በተጠለቀለቀው መንደራቸው ቀርተዋል። ቲማዲ ሁሴን አብዲ የአካባቢው ነዋሪ ነው።
ህጻናቱ ለደህንነታቸው ሲባል ለተፈናቃዮች በተዘጋጀውና ከፍተኛ ቦታ ላይ ወደሚገኘው የከተማው ክፍል ተወስደዋል።
ሮይተርስ ከወርልድ ቪዥን ጋር በመሆን በዶሎ ባደረገው ቅኝት ከነዋሪዎች ጋር ለመነጋገርና ምስል ለመቅረጽ ችሏል። ወደ አንዳንድ በከፍተኛ ደረጃ ወደ ተጠቁ አካባቢዎች መሄድ አደገኛ እንደሆነ ቲማዲ ሁሴን ያስረዳል።
የውሃው መጠን ከፍተኛ በመሆኑ ወደ አንዳንድ የከተማው ክፍሎች መሄድ አንችልም። በዚያ ላይ አዞዎችና ሌሎችም እንስሳት ሊኖሩ ስለሚችሉ ወደዚያ መሄድ እንፈራለን።
የተባበሩት መንግስታት ድርጅት ከከፍተኛ ድርቅ በኋላ በሶማሊያና በሌሎችም የምስራቅ አፍሪካ ሀገራት የተከሰተውን ጎርፍ በመቶ ዓመት አንዴ የሚታይ ሲል ገልጾታል። ሐኪሙ መሐመድ ሐሰን በጎርፍ ከተፈናቀሉት አንዷ ናቸው።
ከጋልቦ መንደር ሸሽቼ ነው የመጣሁት። ቤቶቻችንና ሱቆችም በውሃ ተሞልተዋል። የውሃና የመብራት አቅርቦታችን፣ ምግብ፣ መተኛ ፍራሻችን በውሃ ተወስዷል። አሁን ምንም ምግብ የለንም።
ወደ ዶሎ የሚያደርሰው መንገድ በጎርፉን በመቆረጡ ነገሮችን የከፋ አድርጎታል። አስፈላጊ እርዳታ ለማድረስ አስቸጋሪ ሆኗል። ይህም የምግብ እጥረት ይከሰታል የሚል ስጋት ፈጥሯል። ፈራክሳን አሊ አብዱሌ የሱቅ ባለቤት ናቸው።
ጎርፍ በንግድ ሥራ ላይ ትልቅ ተጽዕኖ አለው፣ ምክንያቱም ምንም ሸቀጥ ወደ ከተማው መምጣት አይችልም። ሸቀጥ በአውሮፕላን ማምጣት አንችልም። ትልቅ የሆነ ሸቀጥ፣ የነዳጅ፣ የምግብና የሌሎችም ነገሮች እጥረት አለ። ጎርፉ ያስከተለው ችግር በደንብ እየተሰማን ነው።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባለፈው ሳምንት እንዳስጠነቀቀው ኤልኒኞና ኢንዲያን ኦሽን ዲፖል በተሰኙት የአየር ንብረት ክስተቶች ምክንያት በሚወርደው ከፍተኛ ዝናብ በሶማሊያ 1.6 ሚሊዮን ሰዎች ችግር ውስጥ ሊወድቁ ይችላሉ።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝነው መሰናዶ ይቀጥላል። የመጀመሪያው ምዕራፍ አጠናቀናል። የሁለተኛው ምዕራፍ የምንጀምርበት ሰዓት ላይ እንገኛለን። የሁለተኛው ምዕራፍ የመጀመሪያ ዘገባችን ንግድና ምጣኔ ሀብት ነው። በኢትዮጵያ ቋሚ ወርሃዊ ደሞዝ ያላቸውና ዝቅተኛ ተከፋይ ነዋሪዎች በየጊዜው የሚጨምረውን የዋጋ ንረት መቋቋም እየከበዳቸው እንደመጣ ለአሜሪካ ድምጽ ተናግረዋል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋለ አባተ የብር የመግዛት አቅም በየጊዜው እየተዳከመ መምጣቱ ቋሚ ወርሃዊ ደሞዝተኞችን በኑሮ ውድነቱ እንዲጎዱ አድርጓቸዋል ብለዋል። በዚሁም ታሳቢነት መንግስትም የደሞዝ ጭማሪ ሊያደርግ እንደሚገባ ዶክተር ሰዋለ ይመክራሉ። መንግስት በበኩሉ ለሰራተኛው የሚደረግን የደሞዝ ጭማሪ ወደፊት የሚያዩ ጉዳይ እንደሆነ ከዚህ በፊት አስታውቋል። አስማማው ነው በዚህ ጉዳይ ላይ ተከታዩን ዘገባ አሰናድቷል።
በአዲስ አበባ ከተማ በመንግስት ስራ ውስጥ ተቀጥሮ እየሰራ የሚገኘው አቶ ባባይ ዘመነም በየቀኑ እየጨመረ የመጣው የዋጋ ንረት እየፈተናቸው ከሚገኙ ቋሚ ወራዊ ደሞዝተኞች መካከል ነው።
ከጊዜ ወደ ጊዜ ያለው የኑሮ ውድነት፣ የኑሮ ጫና ከ100% በላይ በሚባል ደረጃ እየጨመረ ነው ያለው እና እጅግ በጣም አስቸጋሪ ነው። በተለይ እንደ አዲስ አበባ ያው የመንግስት ሰራተኛ ተከራይቶ ነው የሚኖረው፣ ራሱ የሆነ ነገር የለውም። ስለዚህ የቤት ኪራይ ከፍሎ ትራንስፖርት፣ ሌሎች ነገሮችን የሚያስፈልጉ ነገሮችን አድርጎ ለመኖር ከአቅሙ በላይ ሆኗል። አሁን ያው ዞሮ ዞሮ ግን የኑሮ ሁኔታው እንደ ማንኛውም ኢትዮጵያዊ እኛ ላይም ጫና አድርጓል፣ አሳርፏል ማለት ነው እና ይሄ ይታወቃል፣ ኦቪየስ ነው፣ መንግስትም ያውቋል። ስለዚህ ምናልባት እንግዲህ ወደፊት የሚለወጥ ነገር ካለ እናያለን። ነገር ግን አሁን ከረንትሊ ያው የኑሮ ጫናው ተጎጂ የመጀመሪያ ቁጥራንት ያው የመንግስት ሰራተኛ ነው ማለት ነው።
የሁለት ልጆች እናት የሆኑት ሌላዋ የከተማ ነዋሪ ወይዘሮ አብዮት ሀብቴ የከተማ አስተዳደሩ ባዘጋጀው የሴፍቲኔት ፕሮግራም ተደራጅተው እየሰሩ እንደሆነ ይናገራሉ። ይሁንና አሁን በሚከፈላቸው 1800 ብር ደሞዝ የዋጋ ንረቱን ተቋቁመው ቤተሰባቸውን ለማስተዳደር የማይችሉበት ደረጃ እንደደረሱ በምሬት ይናገራሉ።
ለእኛ በጣም ከባድ ነው፣ በቃ ከአቅማችን በላይ ነው። 1800 ብር ነው የሚከፈለኝ። ሁለት ሴት ልጆች አሉ፣ ራሴን የማሳደጋቸው። እንደው ይሄ መንግስት እንትን ምገባ ባይኖርማ ጨራሽ በቃ በጣም ችግር ነበረ፣ በጣም ከምንም በላይ ማለት ነው። እዛም ምሳ ቁርስ ይበላሉ። እኛ ደግሞ ያው እንደምታዩ ምሳም ቁርስ እንፈልጋለን፣ ግን ያቺ አትበቃንም። በቃ ምንም ብለን ወር እናድርሰው ብንለው ወር አይደርስም። አንድ ኪሎ ጤፍ መካከለኛ ማለት ነው፣ ከጥቁሩ ትንሽ እንትን ያለው 120 ብር ነው የምንገዛው። አንድ ኪሎ በጣም ውድ ነው። በቃ እንጃ እግዚአብሔር እንደው በራሱ ጊዜ ያብርድልን እንጂ በጣም ከኛ ጋር መሄድ አልቻልም አዲስ አበባ።
በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተም የብር የመግዛት አቅም በየጊዜው እየተዳከመ መቀጠል ቋሚ ወራዊ ደሞዝተኞች በኑሮ ውድነቱ እንዲጎዱ ማድረጉን ያስረዳሉ።
እነሱ የሚያገኙት የገንዘብ መጠን ከጊዜ ጊዜ ቋሚ ነው ወይም ፊክስድ ነው፣ አልተለወጠም። ነገር ግን የዛ ገንዘብ የመግዛት አቅም ደግሞ ከዋጋ ንረቱ ጋር በተገናኘ እጅግ በጣም አዘግዝቋል። ስለዚህ የዛሬ ዓመት በመቶ ብር ይገዙት የነበረ የፍጆታ እቃና ዛሬ መቶ ብር ምን ያህል ይገዛል ተብሎ ሲታሰብ የዛ መቶ ብር የመግዛት አቅሙ በዋጋ ንረቱ ጋር በተገናኘ እጅግ በጣም ስለዘቀዘቀ ወይም ስለቀነሰ ትናንትና ይጠቀሙት የነበረውን ያህል ፍጆታ እንኳን ዛሬ መጠቀም አይችሉም። ስለዚህ ገቢያቸው ቋሚ ከሆነና ካልጨመረ የዋጋ ንረት በኖረ ቁጥር የሚጠቀሙት የፍጆታ ብዛትና መጠን እንደ ሁሌው አይሆንም፣ እየቀነሰ ይሄዳል። ለምሳሌ ምሳና አራት ቁርስ ይበላ የነበረ ሰው ዛሬ ምናልባት ቁርስና አራት ብቻ ሊሆን ይችላል የሚበላው፣ ምሳ መብላት ስለማይችል። ከምሳም እንጀራ ይበላ ከነበረ አሁን ዳቦ ሊሆን ይችላል የሚበላው። ሌላውን ነገር ስተነው በዕለት ተዕለት የፍጆታ እቃዎች ላይ ብቻ ያለው የዋጋ ጭማሪ ትናንት ይጠቀመው የነበረውን ያህል ፍጆታ ዛሬ እንዳይጠቀም ያደርገዋል። ስለዚህ የቋሚ ገቢ ያላቸው ሰዎች፣ መንግስት ሰራተኛ የሆኑ ሰዎች ከዋጋ ንረቱ ጋር በተገናኘ እጅግ በጣም በከፍተኛ ደረጃ ኢትዮጵያ ውስጥ እየተጎዱ ያሉ እነሱ ናቸው። ከዚህ የተነሳ ብዙዎቹ አይተን እንግዲህም እንደምናየው የመንግስት ሰራተኛ እየለቀቁ የመንግስትን ስራ እየለቀቁ በግል ስራ ላይ ሲሰማሩ፣ በታክሲ ሹፌርነት ሲሰማሩ እናያለን። ወይም በሌላ መንገድ ኑሮውን የሚደጎም ካልሆነ በስተቀር በቋሚ ገቢ ኑሮን መደጎም አሁን እጅግ በጣም ፈታኝ የሆነበት ወቅት ላይ ደርሷል።
የአሜሪካ ድምፅ በጉዳዩ ላይ ያናገራቸው የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎም ማኅበራቸው በመንግሥት ሥራ ውስጥ የሚገኙትን ሠራተኞች እንደማያካትት ገልጸዋል። ዝቅተኛ ተከፋዮችና ቋሚ ወራዊ ደሞዝ ያላቸውን የግል ተቋማትና በኢንዱስትሪ ፓርኮች ላይ የሚሰሩትን አስመልክቶም በቅርቡ ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ውይይት ምክረ ሐሳብ ማቅረባቸውን አቶ ካሳሁን ፎሎ ይናገራሉ።
ሥራ ግብር እንዲቀነስ፣ የሥራ ግብር መነሻው 600 ነው። ከ600 በታች ያለው ደሞዝ ነው ከግብር ነጻ የሚሆነው። ስለዚህ ይሄ ዝቅ ስላለ ከፍ እንዲል ጠይቀናል። እንዲሁ አጠቃላይ እዛ ውስጥ ብዙ ነገሮችን አንስተናል። የስራ ግብር ላይ የትኛው ይሻሻላል የምለው በምን መልኩ የምለውን አንዱ መነሻው ወደ ላይ ከፍ ይበል ነው። ሌላው እነዚህ መነሻ ከፍ ሲሉ ሌላውንም ይዞ ስለሚሄዱ ለምሳሌ 35% የምቆረጥባቸው አሉ። የእነሱንም ወደ ላይ ስለምገፋ ከታች ስብገፋ ቢያንስ ለኑሮ ውድነቱ ይሄና ይሄ ብቻ ነው ላይሆን ይችላል፣ ግን የተወሰነ ነገር አንድ ቀን ዳቦ መብላት ትልቅ ነገር ነው ከምል ይህን አንስተናል።
የኑሮ ውድነቱ በመንግስት ሰራተኞች ላይ የፈጠረው ጫና በአገልግሎት አሰጣጡ ላይ ሊኖረው ስለሚችለው ተጽዕኖ የአሜሪካ ድምፅ ያናገራቸው የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ስመኝ ውቤ ሁሉንም የሚመለከት እንደሆነ ጠቅሰው በጉዳዩ ላይ የተለየ ምላሽ እንደማይሰጡን ገልጸውልናል። ዶክተር ሰዋለ እንደሚሉት ግን የኑሮ ውድነቱ በመንግስት ሰራተኞች ላይ የፈጠረው ጫና በአገልግሎት አሰጣጥ ላይ በሚታዩ እንደ ሙስና ባሉ ህገወጥ ተግባራት መታየት እንደጀመረ ይጠቁማሉ።
ሰርቪስ ወይም አገልግሎት በሚሰጡ ተቋማት ውስጥ ያሉ ሰራተኞች በተለይ መንግስት መስሪያ ቤት ላይ እየታየ ያለው ከፍተኛ የሆነ የሙስና ዝንባሌዎች ይታያሉ። በየትኛውም አገልግሎት የእጅ መንሻ ካልሰጠ የማይሰራበት ነባራዊ ሁኔታ ላይ ተፈጠረ ደርሷል። ስለዚህ በአንድ በኩል ሙስናን ያበረታታል። ከታች ጀምሮ እስከ ላይ ከመዝገብ ቤት ጀምረህ የእጅ መንሻ ካልሰጠህ ስራ የሚሰራልህ ወይም ደግሞ ጉዳይህን ማስፈጸም የማትችልበት የመንግስት ቢሮክራሲ እየሆነ መጥቷል። እንደ ልምድ
መንግስት ላለፉት 5 ዓመታት ይህ ነው የሚባል የደሞዝ ጭማሪ አላደረገም የሚሉት ዶክተር ሰዋለም የኑሮ ውድነት ጫናውን ለማቃለል የሚያስችል የደሞዝ ጭማሪ ማድረግ እንዳለበትም ያመለክታሉ።
ደሞዝ ጭማሪን በተመለከተ ደሞዝ የማልጨምረው ዋጋ ንረትን ያባብሳል በሚል ጀስቲፊኬሽን ነው። ግን የዋጋ ንረቱ እስካለ ድረስ ማህበረሰቡ ወይም ደግሞ የቋሚ ገቢ ያለው ሰው ደግሞ በአግባቡ ያን የዋጋ ንረት ሊሸከምለት የሚችል የገንዘብ መጠን በደሞዝ ጭማሪ መልክ ማግኘት አለበት። አንዱ ዋጋ ንረቱን የሚያንረው መንግስት በመንግስታዊ ሚዲያዎች የሚያደርገው የማስታወቂያና የፕሮፓጋንዳ ስራ ነው። ደሞዝ ተጨመረ የሚለው ዜና ጀምሮ በተደጋጋሚ ማህበረሰቡ ላይ የሚሰሩ የሚዲያ ስራዎች ናቸው ገቢውን ዲስቶርት የሚያደርጉት። እና የደሞዝ ጭማሪ ሲደረግ ባለው በመንግስት አሰራር እናንትን ውስጥ ቢደረግና ያን ያህል በሚዲያ ባይጮህ ኢፌክቱም ያን ያህል ላይሆን ይችላል። ስለዚህ በተለያየ ምክንያት በውጭ ምንዛሬ እጥረት፣ በነዳጅ እጥረት፣ የአቅርቦት እጥረት፣ የፍላጎት መጨመር የሚያመጣቸው የዋጋ ንረቶች እንደተጠበቁ ነው። ይሄን ሊያሟላ በሚችል መንገድ የማህበረሰቡን ኑሮ ሊደጉም በሚችል መንገድ የደሞዝ ጭማሪ መደረግ አለበት። እዛ ላይ በጣም ዳተኝነት አለ።
የነዳጅ ድጎማ መነሳትን ጨምሮ ሌሎች ለዋጋ ንረት አባባሽ የሆኑ ውሳኔዎችን ለመቆጣጠር በሚል የወጡ ፖሊሲዎችን መንግስት ውጤታማነታቸውን መልሶ ሊያጤናቸው እንደሚገባም ዶክተር ሰዋለ አባተ ያሳስባሉ። ባለፉት ሰኔ መጨረሻ ከተወካዮች ምክር ቤት የደሞዝ ጭማሪ አስፈላጊነትን አስመልክቶ ጥያቄ የቀረበላቸው የገንዘብ ሚኒስትሩ አቶ አህመድ ሽዴም ለወደፊት በሂደት የሚታይ ነው ሲሉ ምላሽ መስጠታቸውም ይታወሳል። በመንግስት ስራ ውስጥ ያሉት አቶ ባባይ ዘመነ ደግሞ ከደሞዝ ጭማሪው በላይ መንግስት የዋጋ ንረቱን በዘላቂነት ለመቆጣጠር ቢሰራ የተሻለ ሁኔታ ሊፈጥርላቸው እንደሚችል ያምናሉ።
የኑሮ ውድነትን የሚያረጋጋበት የራሱ የሆነ የኢኮኖሚክ ፖሊሲ ቀርጾ የሚያስተካክልበት መንገድ ቢኖር ደስ ይለኛል። ማለት በየጊዜው በቃ የማይጨምር ነገር የለም፣ ሀይ ሚልም የለም፣ በቃ አይ ዋጋ ጨመረ፣ ኑሮ ጨመረ የተባለ
ነጋዴዎችን እያንዳንዱ ጋር በቃ ከእጥፍ በላይ ነው የሚጨምረው እና ይህን እንኳን ማረጋጋት ማስተካከል የሚችል ስርዓት ይዘረጋ የተሻለ ይሆናል ብዬ ነው የማስበው እንጂ ደሞዝ መጨመሩ አሁንም ያው ደሞዝ ከተጨመረ ማለት አሁንም ከዛ በላይ ይጨምራል ማለት ነው እና ያን ያክል መፍትሄ ነው ብዬ አላሰብም።
በኢትዮጵያ በአሁኑ ወቅት ቋሚ ወራዊ ደሞዝተኞች የመንግስት ሰራተኞች ከ2.2 ሚሊዮን በላይ እንደሆኑ የፌዴራል ሲቪል ሰርቪስ ኮሚሽን መረጃ ያሳያል። የዋጋ ንረቱን አስመልክቶም በመስከረም ወር የተመዘገበው አጠቃላይ የዋጋ ግሽበት 28.3% እንደሆነ የብሔራዊ ስታቲስቲክስ አገልግሎት መረጃ ያሳያል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የአይሁድ ሰፋሪዎች በፍልስጤም ገበሬዎች ላይ የሚያደርሱት ጥቃት እየጨመረ በመምጣቱ በዌስት ባንክ በስፋት የሚመረተውን የወይራ ዘይት ምርት መጠን ሊቀንሰው እንደሚችል የፍልስጤም አርሶ አደሮች ማህበር አስታወቀ። ካለፈው መስከረም 26 የሐማስ ጥቃት ወዲህ እንደጨመረ በተገለጸው የአይሁድ ሰፋሪዎቹ ጥቃት በአቅራቢያው ከሚገኙ በሺዎች ከሚቆጠሩ የወይራ ዛፎች ምርት መሰብሰብ እንዳይቻል ማድረጉንም ማህበሩ ጨምሮ አስታውቋል። ያን ቦቻት በዚህ ላይ ያደረሰንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርባለች።
በዌስት ባንክ ሰሜናዊ ክፍል ለእይታ እጅግ ማራኪ በሆነችው ሳልፊት የተሰኘች የፍልስጤም ከተማ ውስጥ የሚኖረው አርሶ አደር ጃባል አቡ ስሊሚ ከፊቱ ለሚጠብቀው እጅግ አስቸጋሪ ዓመት እየተዘጋጀ ነው። ተንከባክቦ ያሳደጋቸው የወይራ ዛፎቹ ለምርት ቢደርሱም ቢያንስ 30% የሚሆነውን ማሳ መሰብሰብ እንደማይችል ይናገራል። ልክ እንደ አብዛኞቹ ፍልስጤማውያን ገበሬዎች ስሊሚም በመንደሩ በሚገኙ የአይሁድ ሰፈሮች ቅርብ በሆኑ የእርሻ መሬቶች ላይ ለመስራት በጣም ይፈራል።
የጠመንጃ አፈሙዝ ደቅነው ምርት የሚሰበስብበትን የእርሻ መሳሪያ በሱ ጭነት መኪና ላይ እንዲያስገባ አዘዙት። የወይራ ፍሬውንም በጭነት መኪናው ላይ እንዲያስገባ አደረጉ። ከዚያ ሁሉም ከዚያ ስፍራ ለቀው እንዲወጡ ነገሯቸው።
መስከረም 26 ቀን የሐማስ ታጣቂዎች በእስራኤል ላይ ጥቃት ካደረሱ በኋላ በዌስት ባንክ በሚገኙ የፍልስጤም አርሶ አደሮች ላይ የሚፈጸሙ ጥቃቶች እየተበራከቱ መጥተዋል። የተባበሩት መንግስታት ድርጅትም በእስራኤልና ሐማስ መካከል ጦርነት ከተጀመረበት ጊዜ አንስቶ በቀን በአማካይ 7 ጥቃቶች እንደሚመዘገቡ አስታውቋል። አብዛኞቹ ጥቃቶች የሚፈጸሙት የፍልስጤም ገበሬዎች ወደ ሰፈራቸው እንዲጠጉ በማይፈልጉ የአይሁድ ሰፋሪዎች ነው። ዌስት ባንክ ውስጥ በራማላ እና በአልቢራሃ ጠቅላይ ግዛት ውስጥ የምትገኘው ቱርመስ አያ ከተማ ከንቲባ ላፊ ሻላቢ ጥቃቶቹ በአካባቢው ምርት ላይ እያደረሱ ስላለው ተጽዕኖ ያስረዳሉ።
እያወራን ያለነው ምርታቸውን መሰብሰብ ስለማንችለው ወደ 4000 የሚጠጋ ሄክታር የወይራ ዛፎች ነው።
ቱርመስ አያ የተሰኘችው የፍልስጤም መንደር ሙሉ ለሙሉ በሚባል ሁኔታ የምትተዳደረው በወይራ ዘይት ምርት ነው። ከንቲባው እንደሚያስረዱት ጥቃቶቹ በተከታታይና እጅግ አደገኛ በሆነ መልኩ እየተፈጸሙ በመቀጠላቸው ቢያንስ 60% ከሚሆነው የወይራ ዛፍ ምርት አይሰበሰብም። ሌላዋ የአካባቢው አርሶ አደር የሆነችው ናዲያም ስለ ሁኔታው ትገልጻለች።
እዚያ ብዙ የወይራ ዛፎች አሉን፣ ግን ወደዚያ መሄድ አንችልም። ሁሉንም ነገር ዘግተዋል።
ይህ አካባቢ በዌስት ባንክ የሚገኙ ገበሬዎች ላይ እየደረሰ ያለውን ተጽዕኖ የሚያሳይ ጥሩ ምሳሌ ነው። እነዚህ ዛፎች በወይራ ፍሬዎች የተሞሉ ቢሆኑም አርሶ አደሮቹ ወደዚህ መጥተው ምርታቸውን ለመሰብሰብ እጅግ ይፈራሉ። ምክንያቱም እዛ ማዶ እንደምታዩት በአጠቃላይ ዙሪያውን የአይሁድ ሰፋሪዎች የሚገኙበት ስፍራ ነው። የፍልስጤም አርሶ አደሮች ማህበር በሚደርሱ ጥቃቶችና በአየር ንብረት ለውጥ ምክንያት የዚህ ዓመት ምርት ቢያንስ በ60% እንደሚቀንስ አስታውቋል። በዚህ በዌስት ባንክ ውስጥ ብቻ 110,000 ቤተሰቦች በቀጥታ ከወይራ ማሳ በሚገኘው ምርት የሚተዳደሩ መሆናቸውን የማህበሩ አባል የሆኑት አባስ ሚልሄም ይገልጻሉ።
Our estimations as a union, and we're the largest union in West Bank, you know, for farmers.
ማህበራችን በዌስት ባንክ ከሚገኙ አርሶ አደሮችን ከሚወክሉ ማህበሮች ትልቁ ነው። እንደኛ ግምት ከሆነ ከ50-55% የሚሆን የፍልስጤም ገበሬ ምርቱን መሰብሰብ አይችልም።
የወይራ ዛፍ ምርት በዌስት ባንክ የግብርና ኢንዱስትሪ ውስጥ ትልቁ የምርት ዘርፍ ነው። ባለፈው ዓመት አርሶ አደሮች የወይራ ምርቶችን በመሸጥና ዘይት በማምረት ከ120 ሚሊዮን ዶላር በላይ አግኝተው ነበር። በዚህ ዓመት የሚያገኙት ገንዘብ ግን እጅግ ያነሰ ይሆናል።
ያን ቦቻት ከዌስት ባንክ ለላከው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
የተከበራችሁ አድማጭ ተመልካቾቻችን፣ ለማክሰኞ ምሽት የያዝናቸው መሰናዶዎች እዚህ ላይ ተጠናቀዋል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ ማንኛውም የዓለም ክፍል ሁሉ በሰሃራ ግርጌ ባሉ አገራት የኑሮ ሁኔታን ማሻሻል የሚቻለው በንግድ ነው ሲል የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። ለዛም ነው ዩናይትድ ስቴትስ እንደ አውሮፓን አቆጣጠር በ2000 ዓመተ ምህረት የአፍሪካ የእድገትና የንግድ ዕድል ተጠቃሚነት ወይም በምጻሩ አጎዋ ተግባራዊ ማድረግ የጀመረችው። ከዛን ጊዜ ወዲህ አጎዋ አሜሪካ በቀጠናው ላይ ያላት የኢኮኖሚ ፖሊሲና የንግድ ግንኙነት መሰረት ሆኖ ቀጥሏል። አጎዋ ለተጠቃሚነት ብቁ የሆኑ የአፍሪካ ሀገራት አንዳንድ ለውጭ ንግድ የሚያውሉትን ሸቀጥ ካለቀረጥ ወደ አሜሪካ እንዲያስገቡ ዕድል ይሰጣል። ይህም ከሳራ በታች ባሉ ሀገራት የኢኮኖሚ እድገትን እንዲሁም የኢኮኖሚና የፖለቲካ ታድሶን ያበረታታል። በያዝነው የፈረንጆች ወር መጀመሪያ ላይ የዩናይትድ ስቴትስ እና የ35 አፍሪካ ሀገራት ተወካዮች ጆሃንስበርግ፣ ደቡብ አፍሪካ ውስጥ ለ20ኛው የአጎዋ መድረክ ተገናኝተው ነበር። በዚህ ዓመቱ የአጎዋ መድረክ ላይ መገኘት ያልቻሉት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቪዲዮ ባስተላለፉት መልእክት ዋናው ነገር ሽርክና መኖሩ ነው፣ ዩናይትድ ስቴትስ ከአፍሪካ ሀገራት ጋር በጋራ ስለምትሰራው እንጂ እርሷ ለአፍሪካ ሀገራት ስለምታደርገው አይደለም። አጎዋ ይህንን ራዕይ ተግባራዊ ማድረግ ላይ ያለመ ነው ብለዋል።
For more than two decades and for hundreds of thousands of people across sub-Saharan Africa, AGOA has meant new jobs.
ከሁለት አስርት ዓመታት በላይ ከሰሃራ በታች ላሉ በመቶ ሺህ ለሚቆጠሩ ሰዎች አጎዋ ማለት አዲስ የሥራ ዕድል፣ አዲስ ክህሎት፣ አዲስ ትውውቅ፣ አዲስ መዋለ ንዋይ እንዲሁም ዝቅተኛ ሙስናና ከፍተኛ የሰራተኛ መብት ማለት ነው። ይህ ማለት በአየር ንብረት ለውጥ፣ የምግብ ዋስትና፣ በአቅርቦት ሰንሰለት ላይ የሚያጋጥሙ ችግሮችና ተጋላጭነት የመሰሉ የጋራ ተግዳሮቻችንን በተመለከተ በጋራ መፍትሄ የምንሻበትን ጠንካራ አንድነት ፈጥሮልናል።
ነገር ግን የምንፈልገው አጎዋን ማራዘም ብቻ አይደለም፣ ከአሜሪካ ኮንግረስ ጋር አብረን በመስራት የበለጠ ተሻለ ማድረግ ነው የምንፈልገው። ይህ መድረክም ዓላማው ይህ ነው ሲሉ ብሊንከን መልእክት ማስተላለፋቸውን ርዕሰ አንቀጹ ጠቅሷል።
የአየር ንብረት ለውጥን ለመቋቋምና የሴቶችን የኢኮኖሚ ተጠቃሚነት ለማሳደግ ከመንግስትና ከግሉ ዘርፍ 8 ቢሊዮን ዶላር እያንቀሳቀስን ነው። የምግብ ዋስትናና የማህበረሰብ ጤናን በተመለከተ በቀጠናው ትልቁ የውጭ መዋለ ንዋይ የመደብን አገር ነን። የቫክስ ተነሳሽነት የተሰኘውና የአፍሪካ የእህል ዘሮችና አፈር ለማሻሻል በሚደረጉ ጥረቶችና ሌሎችም መስኮች ጥረት በማድረግ ላይ ነን።
በተመሳሳይም አፍሪካ በዓለም የዲፕሎማሲ መድረክ ላይ ያላት ድምፅ ጎልቶ እንዲሰማ ድጋፋችንን እንቀጥላለን ሲሉ ብሊንከን ተናግረዋል።
We welcome the African Union joining the G20.
የአፍሪካን ህብረት ወደ ቡድን 20 እንኳን ደህና መጣህ እንላለን። የዓለም የገንዘብ ድርጅት በሥራ አስፈጻሚ ውስጥ ከሰሃራ በታች ያሉ አገራት ተወካዮችን ቁጥር መጨመሩን እናደንቃለን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የአፍሪካ ተወካይ እንዲኖረው የሚደረገውን የተሃድሶ ጥረት እንቀጥላለን። በዜጎቻችን መካከል ያለውን ግንኙነት ለማጠናከር ደግሞ ፕሬዝደንቱን የሚያማክር የአፍሪካ ዳያስፖራ ካውንስል አቋቁመናል።
ይበልጥ ሁሉን አካታችና ዘላቂ የሆነ እድገት ለአፍሪካም ሆነ ለአሜሪካ እንዲሁም ለዓለም እድገት መልካም ነው ሲሉ ብሊንከን መናገራቸውን ጠቅሶ ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ሲተላለፍላችሁ የቆየው የማክሰኞ ምሽት ህዳር 3 2016 ዓ.ም መሰናዷችን እዚህ ላይ ተፈጽሟል። የደንገረመው መሰናዶውን በመምራት ኤልያስ አስማረ፣ ስርጭቱን በማቀናበር ከዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ስርጭቱንና ዝግጅቱን በማሰናዳት አብረውን ከነበሩ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። በነገው ምሽት እንገናኝ። ሰላም ጤና ይስጥልኝ። Another. Thank you.